The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የዛሬ ሐሙስ ሚያዝያ 5/2009 ዓ.ም አስተናጋጆቻችሁ አዲሱ አበበና
ቆንጂት ታዬ ነን። በተባበሩት መንግስታት ድርጅት ዓመታዊ የሰው ልጆች ብልጽግና መለኪያ መሰረት በዓለም ከሶስት ሰው አንዱ በዝቅተኛ የኑሮ ደረጃ እየተጎሳቆለ የሚገኝ መሆኑ ተገለጸ።
As the report highlights, 1 person in 9 in our world today is hungry.
ለምሳሌ ዘገባው ባጽኖት እንደሚያሳየው በአለማችን ከ9 ሰዎች አንዱ የተራበ ነው። HIV በአመት በአለም ላይ 2 ሚሊዮን የሚሆን ህዝብ ያጠቃል። በአፍሪካ ላለነው የሚያሳስበን ይህ ዘገባ ከቃኛቸው 188 ሀገሮች መካከል 41 የሚሆኑት በዝቅተኛ የሰው ልማት ደረጃ የተመደቡ ናቸው።
በኢትዮጵያ የዩኤንዲፒ ተጠሪ አሁና ዚያኮንዋ ናቸው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል።
የአውሮፓ ህብረት ከኢትዮጵያ መንግስት ከተቃዋሚዎችና ከሌሎች የማህበረሰብ ተቋማት ጋር በቅርቡ ውይይት አድርጓል።
በአስመልክቶ ስላሉት የተለያዩ ችግሮች ነው። በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎች እና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል።
የኦፌኮ የስራ አስፈጻሚ አባል አቶ ጥሩነህ ገምታ የህብረቱ የሰብአዊ መብት ተወካይ ስላቀረበላቸው ጥያቄ ከተናገሩት የወሰድነው ነው። በመጽሔት ክፍለ ጊዜ ዘገባ ይኖራል። ትርክና የምግብ ዋጋ በአፍሪካና ሌሎችም ዘገባዎች ይኖሩናል።
ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ወደ ምሽቱ የዓለም ዜናዎች እናልፋለን።
አቃቤ ሕግ በእነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ የኢትዮጵያው ብሮድካስቲንግ ኮርፖሬሽን ዛሬም አልተረጎመውም። ፍርድ ቤቱ የኮርፖሬሽኑን ማብራሪያ ውድቅ አድርጎ በማስጠንቀቂያ በተለዋጭ ቀጠሮ ትርጉሙን እንዲያቀርብ አዟል። አቶ በቀለ ገርባም ከእንግዲህ ከዚህ በኋላ በኃይል ተገድጄ ካልሆነ በቀር ችሎት አልቀርብም ብለዋል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸውማ ዝርዝሩን ልኮልናል።
የፌዴራሉ ከፍተኛ ፍርድ ቤት ከሁለት ቀናት በፊት በሰጠው ትዕዛዝ መሠረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊ አልቀረቡም። ይሁንና ኮርፖሬሽኑ የላካቸው ሁለት ሰዎች በተለይ የክልል ቋንቋዎች ኃላፊ መሆናቸውን የገለጹት አቶ ጸጋልውል ወልደ ኪዳን ጉዳዩን ታውቃለህ ተብለው እንደተላኩ አስታውቀዋል። ፍርድ ቤቱ ለምን የሰጠው ትዕዛዝ እንዳልተፈጸመ ለሰነዘረው ጥያቄ ሲመልሱም የፍርድ ቤቱን ትዕዛዝ ላለማክበር ሳይሆን ብቃት ያላቸው ጋዜጠኞች ባለመኖራቸው እንደሆነ አስረድተዋል። ፍርድ ቤቱ ይህን ማብራሪያ ውድቅ አድርጎ የተከሳሽ ጠበቆችን አስተያየት ጠይቋል። ጠበቆችም ክርክራቸው ከአቃቢ ሕግ ጋር እንጂ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር እንዳልሆነ አስታውሰው ፍርድ ቤቱ ይህን የአቃቢ ሕግ ማስረጃ አልፎ በቀረቡት ማስረጃዎች መሰረት ብይን እንዲሰጥ ጠይቀዋል። አቶ በቀለ ገርባ በበኩላቸው ለመናገር ፈቃድ ጠይቀው እንደተሰጣቸው ለምን ያህል ጊዜ እየተቀጠረ እንደቆየ ለሁላችሁም እተዋለሁ። ኮርፖሬሽኑ ሶስተኛ አካል ሆኖ በጉዳያችን ገብቶ እያጓተተው እንደሆነ እናውቃለን። የታገልነውና የምንታገለውም ይህን አይነት አሰራር ነው። ፍርድ ቤቱ ሌላ ቀጠሮ የሚሰጥ ከሆነ ተደብድቤም በቃሬዛም ቢሆን ያምጡኝ እንጂ በገዛ ፈቃዴ አልመጣም ብለዋል። ፍርድ ቤቱ በመጨረሻም ኮርፖሬሽኑን ወክለው ለተገኙት እስከ ዛሬ የፍርድ ቤቱን ትዕዛዝ ላለመፈጸም የቀረበው ምክንያት ተቀባይነት እንደሌለው ገልጾ ማስረጃዎቹን እስከ ሚያዝያ 18 ቀን 2009 ዓ.ም ድረስ አስተርጉመው እንዲያቀርቡ አዟል። ጠበቆች ትርጉሙን ተመልክተው ከግንቦት 6 ቀን 2009 ዓ.ም በፊት አስተያየታቸውን በጽሑፍ እንዲያቀርቡ አዞ ግንቦት 7 ቀን 2009 ዓ.ም ብይኑን ለመስጠት ቀጠሮ ቆርጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የአውሮፓ ህብረት ኢትዮጵያ ውስጥ ስላለው የሰብአዊ መብት አያያዝና የህዝብ አስተዳደር ጉዳዮች ከኢትዮጵያ መንግስት ጋር የሚሰራባቸውን ስልቶች አስመልክቶ በቅርቡ ተወያይቷል። ውይይቱ ራሱን፣ መንግስትን፣ ተቃዋሚዎችንና ሌሎች የማህበረሰብ ተቋማትን ያካተተ እንደነበረም አይዘነጋም። በህብረቱ ልዩ ልዑክ ስታቭሮስ ላምብሪን ኒዲስ መሪነት በአዲስ አበባ በቅርቡ የተካሄዱት ውይይቶች የሕግ የበላይነት መከበር፣ የእስረኞች ይዞታና መንግስቱ የልማታዊ መንግስት በሚለው የአካሄድ አቅጣጫ በዜጎች የምጣኔ ሀብት ተሳትፎና ተጠቃሚነት ላይ ያተኮረ ነው። በኢትዮጵያ የፖለቲካ ፓርቲዎችና የሰብአዊ መብት አስከባሪዎች ኢትዮጵያ ውስጥ ያለውን የዲሞክራሲና የሰብአዊ መብት ችግር አስረድተናል ብለዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ባለፉት 25 ዓመታት ዓለም አቀፉ የሰው ልጆች ብልጽግና ወይንም ልማት እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሳህራ በስተደቡብ ያሉ የአፍሪካ አገሮች ግን እኩል ተጠቃሚ እንዳልነበሩ ዓመታዊው የሰው ልጅ ብልጽግና ወይንም ልማት ዘገባ አመልክቷል። በዚህ መለኪያ መሰረት ከዓለም ከሶስት ሰዎች አንዱ በዝቅተኛ የኑሮ ደረጃ ይጎሳቆላል። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በዚህ የብልጽግና መለኪያ 174ኛ ደረጃ ላይ ተቀምጣለች። ወደ ኋላ ላይ በዚህም መጽሔቱ ዘገባውን ያቀርባል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶሪያ ፕሬዚደንት ባሻር አል አሳድ መንግስታቸው ባለፈው ሳምንት የኬሚካል የጦር መሳሪያ ጥቃት መፈጸሙን አስመልክቶ ለሚደርስባቸው ነቀፌታ ጆሮ ዳባ ማለታቸው ተነገረ። ጭራሹኑ መርማሪው ቡድን እንዳስታወቀው የፕሬዝደንቱ ወታደሮች ከሩሲያ ኃይሎች ጋር በመሆን በሲቪሎች ላይ የሚያካሂዱትን ጥቃት አባብሰውታል። ያለፈው ሳምንት የኬሚካል ጥቃት ሃን ሼሁን ላይ ከተካሄደ በኋላ ለመጀመሪያ ጊዜ ከፈረንሳይ የዜና አውታር ጋር ባካሄዱት ቃለ ምልልስ ይሄ ክስ የዩናይትድ ስቴትስን የአየር ጥቃት እንዳልነበረ ለማድረግና ለማድበስበስ የተቃጣ ነው ብለዋል። የእኛ ግምት አሉ አሳድ፣ ምዕራባውያን በተለይም ዩናይትድ ስቴትስ ከሽብርተኞቹ ጋር እጅና ጓንት ናቸው።
የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ትናንት ከአሜሪካው ከፍተኛ ዲፕሎማት ሬክስ ቲለርሰን ጋር ለሰዓታት ካደረጉት አነታራኪ ውይይት በኋላ የሩሲያና ዩናይትድ ስቴትስ ግንኙነቶች ይሻሻሉ እንደሁ ለመናገር መጣደፍ ይሆናል ይላል የክሬምልን ቤተ መንግሥት። የፕሬዚዳንት ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ የሞስኮው ግንኙነት ገንቢ እንዲሁም ሁለቱ ሀያላን የኒኩለር ባለቤቶች መፍትሄዎችን ፍለጋ በውይይቱ መቀጠል አስፈላጊ መሆኑን የተንጸባረቀበት ነበር ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት የአሜሪካና የሩሲያ ግንኙነቶች ከመቼውም በላይ ዝቅተኛ ደረጃ ላይ ይገኛል ሲሉ የሰጡትን አስተያየት ውጭ ጉዳይ ሚኒስትራቸው ሬክስ ቲለርሰን ትናንት ሞስኮ በሰጡት ጋዜጣዊ መግለጫ ላይ አንጸባርቀውታል። ሚስተር ትራምፕ በዛሬው ዕለት ሁኔታዎችን አለሳልሰው በመጨረሻ ሁሉም ወደ ህሊናው ሲመለስ በሁለቱ አገሮች መካከል ዘላቂ ሰላም ይፈጠራል ብለዋል። መጽሔት ወደ ኋላ ላይ ይዘረዝረዋል።
የፈረንሳይና የስፓኝ ባለስልጣናት የሶሪያው ፕሬዚደንት የባሻር አልአሳድ አጎት የሪፋት አልአሳድ ነው የተባለ ብዙ ቢሊዮን ዶላር እንዳይንቀሳቀስ ማድረጋቸው ተገለጠ። አቃቤ ሕግ እንደገለጠው ምናልባትም ከግማሽ ቢሊዮን ዶላር የሚበልጠው ይህ ንብረት በ1980ዎቹ ዓመታት ከሶሪያ መንግስት የተዘረፈ ነው። ብዙ ሚሊዮን ዶላሩ የልዩ ጦር ኃይሉ ዋና አዛዥ የነበሩት እኒሁ የአሳድ አጎት ሪፋት አልአሳድ የሶሪያ ጦር የሙስሊም ብራደርሁድ ሙስሊም ወንድማማችነትን መነሳሳት ባከሸፈበት ጊዜ የተካሄደውን የ1982ቱን የሃማ ጭፍጨፋ የመሩ በመሆናቸውም የተወነጀሉ ሰው ናቸው። በወንድማቸውና በቀድሞ መሪ በሐፌዝ አልአሳድ ላይ የተሞከረውን መፈንቅለ መንግስት በመምራት ሲወነጀሉ ወደ አውሮፓ ሹልክ ብለው ተሰደዋል።
ሩሲያ በምታስተናግደው የብዙሃን አገሮች የሰላም ድርድር አልካፈልም ሲል የአፍጋኒስታኑ ታሊባን አስታውቋል። ምክንያቱን ሲያመጣ ራሱ የውይይቱ ሂደት የተቃኘው በአዘጋጆቹ የፖለቲካ አጀንዳ ዙሪያ በመሆኑ ይላል። እስላማዊ ነውጠኛ ቡድን መግለጫውን ያወጣው የሩሲያ ባለሥልጣናት የአፍጋኒስታን የደህንነትና ብሔራዊ እርቀ ሰላም ያሉትን የምክክር ስብሰባ ለመጀመር የአፍጋኒስታንና የአጎራባች አገሮች ልዑካን ወደ ሞስኮ ሊሄዱ በዝግጅት ላይ እንዳሉ መሆኑ ነው። የነገ አርቡ ስብሰባ ሞስኮ ካለፈው ትሳስ ጀምሮ ስታዘጋጀው የነበረውና ለሶስተኛ ጊዜ የሚካሄድ ሲሆን ዓላማውም ታሊባን በሰላም ውይይቱ እንዲሳተፍ እናም ወደ እርቅ እንዲመጣ ለማበረታታት እንደሆነ ተገልጧል።
በመጨረሻም የውጭ ሀገር ጆሮ ጠቢዎችን የሚመለከት መረጃ ላቀበለ እስከ 73000 ዶላር ወሮታ እንከፍላለን ሲሉ የቻይና ባለስልጣናት አሳወቁ። ባለስልጣናቱ ይበልጥ ያሳሰባቸውና ይህን ያህል ገንዘብ ለመስጠት ያነሳሳቸው ብሔራዊ ሚስጥር እየሾለከ የመውጣቱ ሁኔታ አስቸግሮ ነው ይላሉ ታዛቢዎች። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 5 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበንን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ቀንጨብ አድርገን እናሰማችኋለን ብለን ነበረ። ዝርዝሩንም አሁን ሀሳብ ነበረ ወደ በኋላ ዝግጅቱ ራሱ ይቀርባል። አሁን ወደ ሌሎቹ ዘገባዎች እንሂድ። በቅድሚያም የዕለቱ አብይ ርዕስ
ባለፉት 25 ዓመታት ዓለም አቀፉ የሰው ልጆች ብልጽግና ወይንም ልማትና እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሰሃራ በስተደቡብ ያሉ የአፍሪካ ሀገሮች ግን እኩል ተጠቃሚ እንዳልነበሩ ዓመታዊው የሰው ልጅ ብልጽግና ወይም ልማት ዘገባ አመልክቷል። በዚህ መለኪያ መሰረት በዓለም ከሶስት ሰዎች አንዱ በዝቅተኛ የኑሮ ደረጃ የሚጎሳቆል ነው። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በዚህ የብልጽግና መለኪያ ግን 174ኛ ደረጃ ላይ ተቀምጣለች። መለስካቸው አምሃ ዝርዝሩ ልኳል።
በተባበሩት መንግስታት ድርጅት የልማት መርሃ ግብር ወይንም UNDP በየዓመቱ የሚወጣው ሂውማን ዴቨሎፕመንት ሪፖርት ማለትም የሰው ልጅ ብልጽግና እድገት ዘገባ ዛሬ በብሔራዊ ደረጃ ይፋ ተደርጓል። በአዲስ አበባ ሂልተን ሆቴል ይፋ የተደረገው ይህ ዘገባ እንደሚለው በተለይ ባለፉት 15 ዓመታት ዓለም አቀፉን የሰው ልጆች ብልጽግና ግስጋሴ መጠን ለተመለከተ ፍጥነቱ አስደናቂ ነው። ይሁንና ከሰሃራ በስተደቡብ የሚገኙ የአፍሪካ ሀገሮችን ሁኔታ ላስተዋለ እውነታው የተለየ መልክ ይኖረዋል። የልማት ውጤቱ ወይንም የሀብቱ ክፍፍል በእጅጉ ያልተስተካከለ ነው። ሴቶች፣ ልጃገረዶች፣ የገጠሩ ሕዝብ፣ ስደተኞችና በግጭት አካባቢ ያሉና በዚህም ጥቃት የደረሰባቸው ሰዎች ስርዓታዊ ይዘት ባለው መንገድ መገለል ደርሶባቸዋል ይላል። በኢትዮጵያ የመንግስታቱ ድርጅት አስተባባሪ የዩኤንዲፒ ተወካይ ሚስስ አሁና ኢዚያኮኗ ኦኖቺ ሁኔታውን እንዲህ ገልጸውታል።
Human development is really for everyone, and no one should ever have to be left behind. Yet,
ከሁሉ አስቀድሞ የሰው ልጅ ብልጽግና የሁሉም ነው። ማንም ከዚህ መገለል የለበትም ወይም ወደ ኋላ ሊተው አይገባም። ይሁንና ይህን ሁላችንም እናውቃለን እና በዘገባው እንደተገለጸው የሰው ልጅ ብልጽግና እየተስተካከለ አልነበረም። የሰው ልጅ ድህነትም እየቀጠለ ነው። እድገቱ የተወሰኑ ስብስቦችን፣ ማህበረሰቦችን፣ ህብረተሰቦችንና የተገፉና ወደ ኋላ የተተውትን ወደ ጎን ትቷቸው አልፏል። አንዳንዶቹ መሰረታዊ የሆኑ የሰው ልጅ ልማት ደረጃ ደርሰዋል። አንዳንዶቹ ደግሞ ያንንም አላገኙም።
በዓለም ላይ የሚታየውን አጠቃላይ የልማት እድገት መጠን ብቻ ላስተዋለ ለውጡ ከፍተኛ ቢሆንም ዛሬም ከሶስት ሰዎች አንዱ በከባድ ድህነት የሚሰቃይ ነው ይላል ዘገባው። አሁና እዚያ ኳኗም በንግግራቸው ላይ ይህንኑ አስመልክተው ላለፉት 25 ዓመታት የተገኙት ድሎች ከፍ ያሉ ናቸው ቢባልም አሁንም ብዙ ፈተና እንዳለ ነበር ያስገነዘቡት።
For example, as the report highlights, one person in nine in our world today is hungry.
ለምሳሌ ዘገባው በአጽንኦት እንደሚያሳየው በዓለማችን ከዘጠኝ ሰዎች አንዱ የተራበ ነው። HIV በዓመት በዓለም ላይ 2 ሚሊዮን የሚሆን ህዝብ ያጠቃል። ለኛ በአፍሪካ ላለነው ህዝቦች የሚያሳስበን ይህ ዘገባ ከቃኛቸው 188 ሀገሮች መካከል 41 የሚሆኑት ሀገሮች በዝቅተኛ የሰው ልማት ደረጃ የተመደቡ ናቸው። ከነዚህ መካከል አብዛኞቹ በእኛው አህጉር በአፍሪካ ይገኛሉ።
ላለፉት አያሌ ዓመታት ከፍተኛ የኢኮኖሚ እድገት በኢትዮጵያ እንደተመዘገበ የገለጹት የብሔራዊ ፕላን ኮሚሽን ኮሚሽነር ዶክተር ይናገር ደሴ ናቸው።
ኢትዮጵያ has achieved broad-based and strong economic growth and commendable social development. ኢትዮጵያ ላለፉት ብዙ ዓመታት ሰፊ መሠረት ያለው ጠንካራ የኢኮኖሚ እድገትና የሚበረታታ ማኅበራዊ ልማት አስመዝግባለች። ለምሳሌ ላለፉት 13 ዓመታት አማካዩ የምጣኔ ሀብት እድገት 10.6 ከመቶ ነበር። ብሔራዊው ገቢ በ2005 ዓመተ ምህረት 247 ቢሊዮን ብር ከነበረበት በ2016 ዓመተ ምህረት ወደ 747 ቢሊዮን ብር ደርሷል። ዓመታዊው የነፍስ ወከፍ ገቢም በእነዚህ ዓመታት በአምስት እጥፍ አድጎ ከ171 የአሜሪካ ዶላር ወደ 794 ዶላር አድጓል።
ዛሬ በአገር አቀፍ ደረጃ ይፋ የተደረገው እንደ አውሮፓ አቆጣጠር የ2016 ዓመተ ምህረት የሰው ልጅ ብልጽግና ዘገባ የ188 የዓለም አገሮችን የብልጽግና ደረጃ ዝርዝር ይዟል። የሰው ልጅ ብልጽግና ወይንም ልማት እድገት መጠን የሚለካው በአያሌ መስፈርቶች ወይንም መለኪያዎች ነው። በእነዚህ መለኪያዎች መሠረት ኢትዮጵያ ከ188 የዓለም አገሮች ደረጃዋ 174ኛ እንደሆነ ዘገባው ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያሰማናችሁ። አሁን ወደ ትንታኔው መጽሔት እናልፋለን።
የአውሮፓ ህብረት ከሶስት ቀናት በፊት ያወጣው መግለጫ የውይይቱን አንኳር ነጥቦች የያዘ ነው።
የዚህን ዘገባ መንደርደሪያውን ወይም መግቢያውን እናንብብ አስቀድመን።
እሺ። የአውሮፓ ህብረት ከኢትዮጵያ ጋር በሰብአዊ መብትና የህዝብ አስተዳደር ጉዳዮች አብረው የሚሰሩባቸውን ስልታዊ ሁኔታዎች አስመልክቶ ከኢትዮጵያ መንግስት፣ ተቃዋሚዎችና ሌሎች የማህበረሰብ ተቋማት ጋር በቅርቡ ተወያይቷል። በህብረቱ ልዩ ልዑክ ስታቭሮስ ላምብሪኒዲስ መሪነት በአዲስ አበባ በቅርቡ የተካሄዱት ውይይቶች የህግ የበላይነት መከበር፣ የእስረኞች ይዞታና መንግስቱ በያዘው ልማታዊ መንግስት በተባለው አቅጣጫ የምጣኔ ሀብት ተሳትፎና ተጠቃሚነት ላይ ያተኮረ ነው። ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችና በሰብአዊ መብት ጉዳይ ላይ አስተያየት የሚሰጡ ጸሐፊዎች ኢትዮጵያ ውስጥ ያለውን የዲሞክራሲና የሰብአዊ መብት ችግር አስረድተናል ይላሉ። ሲዮን ግርማ ዝርዝሩን ይዛለች።
የአውሮፓ ህብረት ከሶስት ቀናት በፊት ያወጣው መግለጫ የውይይቱን አንኳር ነጥቦች የያዘ ነው። በኢትዮጵያ በተለይ የዜጎች መብትና የአስተዳደር ሁኔታን እንዲሁም ለወጣቶች የስራ እድል መፍጠርና በስደትና ፍልሰት ዙሪያ አብሮ ለመስራት የሚያስችሉ የጋራ ማዕቀፎችን በመገንባት ዙሪያ ያተኩራል። የልዑካን ቡድኑን የመሩት የህብረቱ ልዩ ወኪል ስታቭሮስ ላምብሪኒዲስ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተጨማሪ የፌዴራል ጉዳዮች ሚኒስትር ካሳ ተክለብርሃን፣ የአስቸኳይ ጊዜ አዋጁ አጣሪ ኮሚሽን ሊቀመንበር፣ ምክትል ጠቅላይ አቃቤ ህጉና የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳን ማነጋገራቸው በመግለጫው ተጠቅሷል። በኢትዮጵያ ያለውን የሰብአዊ መብት ይዞታን በተመለከተ ከገዢው ፓርቲና ከተቃዋሚ ፓርቲዎች ጋር መነጋገራቸው በመግለጫው ተያይዟል። በዚህ ስብሰባ ከተገኙት መካከል በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ ይገኙበታል። መድረክን ወክለው ከልዑካን ቡድኑ ጋር ከተነጋገሩት መካከልም አንዱ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ናቸው። በነበረው ውይይት በርካታ ጉዳዮች መነሳታቸውን ገልጸውልናል።
በሀገራችን ውስጥ ስላጋጠሙት ችግሮች በተለይም ደግሞ የዲሞክራሲ ምህዳሩ መጥበብን አስመልክቶ፣ ሰብአዊ መብትን አስመልክቶ ስላሉት የተለያዩ ችግሮች ነው። በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎች እና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል።
አቶ ጥሩነህ በተነሱት ጉዳዮች ላይ ፓርቲው ያለውን አቋም በማስረጃም ጭምር እያጣቀሱ በዝርዝር መወያየታቸውን ተናግረዋል። ሌላው ይህ የልዑካን ቡድን ካነጋገራቸው መካከል በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር የነበሩት ዶክተር መራራ ጉዲና ጠበቃ አቶ ወንድሙ ይብሳን ነው። አቶ ወንድሙ የልዑካን ቡድኑ የዶክተር መራራን ክስ በተመለከተ ጥያቄዎች እንዳቀረቡላቸው ይናገራሉ።
ሶስት ጥያቄዎችን ነው በዋናነት ጠየቁኝ። ህግን በሚመለከት ክሱ ምንድን ነው ነው። ምክንያቱም መንግስትን በስፋት ስናነጋግረው ዶክተር መራራ በሽብርተኝነት ነው የተከሰሰው፣ ከሽብርተኞች ጋር ግንኙነት ፈጥሯል፣ ሽብርተኞች ጋር እየሰራ ነው ነው ያሉኝና ክሱ ምን ይላል? ከሽብርተኞች ጋር ንክኪ አለው ግንኙነት አለው የሚል የመጀመሪያ ጥያቄያቸው ይህን በሚመለከት ክሱ የሽብር ክስ እንዳልሆነ ያሳያቸው ክሱን በተጨባጭ ይዤ የሰጡትን ያሳያቸው በምንም አይነት ከሽብርተኛ ጋር ግንኙነት የላቸውም። በመሰረቱ እሳቸው አምስት መጽሐፍትን ጽፏል። አምስቱን መጽሐፍቶች ሰላምን የሚሰብኩ፣ ህግ በላይነትን የሚሰብኩ፣ እውነተኛ ዲሞክራሲን፣ እውነተኛ ፌዴራሊዝምንና የጋራ ሀገርን እንደባባይ ናቸው። ሌላ ከክሱ ጋር ታይዞ የቀረበባቸው ኦሳ ላይ ያቀረበው ጥናታዊ ጽሁፍ ነው። 2006 ዓ.ም ኦሮሞ ስተዲ አሶሲሽን ላይ ይሄ ማለት የኢትዮጵያን ህገ መንግስት መሰረት አድርጎ የራሳቸውን ሰላማዊ ፓርቲና በሰላማዊ መንገድ እንደሚታገሉ መሰረት አድርጎ 2006 ዓ.ም ያቀረበውን ነው ክሱ እንደ ወንጀል አድርገው ያቀረቡት። ያቀረቡት በህጋዊ መድረክ ነው፣ በአሜሪካ ነገር ውስጥ ነው። ይሄ ኦሳ የሚባለው ህጋዊ ተቋም ነው። ምንም ክሱም ፈጠራ ነው፣ ፖለቲካዊ ነው፣ የተጨባጭነት የለውም። ሁለተኛ ደግሞ አብሮት የተከሰሱት ዶክተር ብርሃኑ፣ አቶ ጀዋር፣ ኦሮሚያ ሚዲያ እና እሳት የሚባሉትም የየራሳቸው አላማ ያላቸው ናቸው። ከዶክተር መራራ ጋር ግንኙነት የላቸውም። አጣምሮና አጠናይቶ ዶክተር መራራ እንዳስተባበረ መቅረቡም ተገቢ አይደለም። ስለዚህ በጭሩ ምንድን ነው ክሱ? ፖለቲካዊ ነው፣ ወንጀል አልሰረም።
አቶ ወንድሙ አያይዘው ዶክተር መራራን በተመለከተ የሚያውቁትን በሙሉ ካላቸው ማስረጃ ጋር አያይዘው ማስረዳታቸውን ገልጸው በመጨረሻም በቅርቡ ቃሊቲ ማረሚያ ቤት መዛወራቸውንም ጭምር ማስረዳታቸውን ተናግረዋል። በኢትዮጵያ መንግስት በኩል ውይይቱን በተመለከተ የነበረውን ሁኔታ እንዲነግሩን ለመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ጥያቄ አቅርበን ነበር።
እንግዲህ ያገኟቸውን ኃላፊዎች ምን እንደተነጋገሩ አጣርተን ብንነግራቸው ይሻላል ጽዮን። ምክንያቱም የዚህ የሰብአዊ መብት ጋር የተያያዙ ጉዳዮች በቀጥታ የሚመለከታቸው አካላት ስላሉ ትክክለኛ መረጃ ከነሱ ማግኘት ያስፈልጋል። በሀገር ደረጃ የምንሰራቸው ስራዎች አሉ። ነገር ግን ከነሱ ጋር ደግሞ የሚያገናኙን እሺዎች ጉዳዮች ምን ላይ እንደተነጋገሩ ግልጽ የሆነ መረጃ ማግኘት አስፈላጊ ነው እና ጊዜ የወስደን መረጃ ስናገኝ እሰጥሻለሁ።
እኛም መንግስት ምላሽ እንደሰጠን የምናቀርብ መሆኑን ገልጬላቸዋለሁ። የህብረቱ የሰብአዊ መብት ልዑክ ቡድን ካነጋገራቸው ኢትዮጵያውያን መካከል በአስቸኳይ ጊዜ አዋጁ ታስረው የተፈቱ የኢንተርኔት ጦማሪያንና ጋዜጠኞች ይገኙበታል። በኢትዮጵያ ስላለው የሰብአዊ መብት አያያዝና ፖለቲካዊ ሁኔታ እንዲሁም አንዳንዶቻችን በእስር ቤት ስለነበረን ቆይታና የእስረኞችን አያያዝ በተመለከተ ከልዑካን ቡድኑ ጋር ተወያይተናል የሚለው በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ነባራዊ ሁኔታውን ለማስረዳትና በቀጣይ የተሻለ ነገር እንዲመጣ ያስችላል ያልነው ምክረ ሀሳብ አቅርበናል ብሏል።
መንግስት የራሱን ተሀድሶ እያደረኩ ነው ይላል። ተያይዞ እንዲሁ ከተቃዋሚ ፖለቲካ ድርጅቶች ጋር ውይይት አድርጌያለሁ ይላል። እነዚህ ነገሮች አሉ። ግን እነዚህ ሂደቶች በዋናነት ማሳያ የሆኑ ለውጦችና መሻሻሎች አሉ፣ በመንግስት ብቻ ሊወሰዱ የሚገቡ። ለምሳሌ ጸረ ሽብር አዋጁ አለ። አብዛኛውን ሰው እየታሰረ ያለው ያንን አዋጅ መሰረት በማድረግ ነው እና እሱ የሚሻሻልበት ሂደት ማድረግ እንደገና በዚህ በፖለቲካ ጉዳይና አሁንም ይኸው ጸረ ሽብሩን መሰረት አድርጎ የታሰሩ የፖለቲካ አመራሮች አሉ፣ የጋዜጠኞች አሉ፣ የፖለቲካ አቀንቃኞች የምንላቸው አሉ እና እነዚህን ህጎችም ሆነ በአስቸኳይ ጊዜ አዋጁን መሰረት አድርጎ ያላግባብ ታስረው ያሉበት ሁኔታ ነው ያለው እና መንግስት በቅድሚያ ሊወስዳቸው የሚገቡ ለውጦች ናቸው። መንግስት ጥልቅ ተሀድሶ እያደረኩ ነው ወይም ደግሞ ለውጥና መሻሻል እያመጣሁ ነው ብሎ የሚያደርገው ጥረት ህዝብ ታማኝነት እንዲኖረው ከፈለገ ለውጥና መሻሻሉም ከምር እየተደረገ እንደሆነ የሚያሳዩ እርምጃዎች አሉ። እነዚያ ነገሮች ካልሆኑ ድረስ እንዲሁ በስብሰባና በተሀድሶና ለውጥ አድርጌያለሁ ብሎ ማለት የትም አያደርስም የሚል እምነት ነው ያለን።
በዚህ ጉብኝት ወቅት ስታቭሮስ ላምብሪኒዲስ የዓለም አቀፉን የፍልሰት ድርጅት ስራዎች ለመመልከትም ስደተኞችና ከስደት ተመላሾች ያሉበትን ሁኔታ በጉብኝታቸው አካተዋል። በስተ መጨረሻም በኢትዮጵያ የማዕከላዊ ምርመራ ጣቢያ ተገኝተው ጎብኝተዋል። የአስቸኳይ ጊዜ አዋጁን ጨምሮ በጸረ ሽብር አዋጁና በሌሎች ተመሳሳይ ክሶች በእስር ላይ የሚቆዩ ሰዎች ላይ የሚደረጉ ምርመራዎችን አስመልክቶ ከማዕከላዊ ከፍተኛ የእስር ቤቱ ባለስልጣናት ጋር ተወያይተዋል። በእስር ቤቱ የሰቆቃ ይዞታ ይታያል፣ መብቶች አይከበሩም የሚሉ ውንጀላዎችን በገለልተኛ ወገን ማጣራት እንደሚያስፈልግም ለእስር ቤቱ አመራር አስረድተዋል። የአውሮፓ ህብረት ልዑክ ስታቭሮስ ላምብሪዲስ በኢትዮጵያ ጉብኝታቸው ወቅት በሀገሪቱ ላለፈው አንድ ዓመት የዘለቁ ሰላማዊ ሰልፎች ያስተጋቧቸውን የአስተዳደር የመብትና የምጣኔ ሀብት ጥያቄዎች አስመልክቶ ጉዳዩ ከሚመለከታቸው አጋራት ጋር ተወያይተዋል። ከዚያም ተከትሎ በሀገሪቱ የታወጀው አስቸኳይ ጊዜ አዋጅ በቁጥጥር ስር የሚገኙ እስረኞች ይዞታና መብትን አስመልክቶም ከአዋጁ አጣሪ ቡድን ቦርድ ጋር ተነጋግረዋል። ቦርዱ በተለይ የእስር ይዞታዎች እንዲሻሻሉ ያቀረባቸው ሐሳቦች ተቀባይነት አግኝተው አፈጻጸሙ እንዲቀላጠፍም ጠይቀዋል። የአውሮፓ ህብረቱ ልዑክ በኢትዮጵያ ላለፉት 10 ዓመታት የተመዘገቡ የምጣኔ ሀብት እድገቶችን አወድሰው በተለይ የፖለቲካና አስተዳደራዊ መሻሻሎች እድገቱን የሚያጸኑ መሰረቶች ናቸው ብለዋል። ወጣቶች እንዳይሰደዱ የትምህርትና የሥራ እድልን በሀገር ውስጥ መፍጠር በጋራ የአውሮፓ ህብረትና ኢትዮጵያ የሚሰሩባቸው ስልታዊ ግንኙነቶች ናቸው ብለዋል ስታቭሮስ ላምብሪዲስ በኢትዮጵያ ጉብኝታቸው።
ሶማሊያን የተመለከተ ዘገባ ይቀጥላል። አሁን የተባበሩት መንግስታት ድርጅትና ዓለም አቀፍ የረድኤት አገልግሎቶች በድርቅ በተጎዳችው በሶማሊያ ኮሌራ እየተዛመተ እንደሆነ በመግለጽ አስጠንቅቀዋል። የረሃብ አደጋ እያንዣበበ መሆኑንም ሊሳ ሽላይን ከጄኔቫ በላከችው ዘገባ አመልክታለች። አዳነች ፍሳዬ ዘገባውን ታቀርባለች።
ዓለም አቀፍ የጤና ድርጅት የአውሮፓውያን አዲስ ዓመት ባለፈው ጥር ወር ከገባበት ጊዜ አንስቶ ሶማሊያ ውስጥ 21 ሺህ የሚሆኑ የኮሌራ በሽተኞች እንደታዩ ከነሱም 533ቱ እንደሞቱ ጠቁመዋል። ዓለም አቀፍ የቀይ መስቀል ፌዴሬሽንና የቀይ ጨረቃ ህብረተሰብ በሶማሊላንድ ራስ ገዝ ክልል ውስጥ ካለፈው ሳምንት ተኩል ወዲህ 28 የሚሆኑ ሰዎች በኮሌራ በሽታ እንደሞቱ፣ ወደ 170 የሚጠጉት ደግሞ ሆስፒታል እንደገቡ ገልጸዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጄንስ ላርክ ሶማሊያ ላይ በኮሌራ በሽታ የሚሞቱ ሰዎች ብዛት 2.3% መሆኑን ገልጸዋል። መካከለኛው ጁባና ባኩል ክልሎች መጠናቸው ከፍ እንደሚል ላርክ ጠቁመዋል።
በመካከለኛው ጁባ የሚሞቱት ሰዎች ብዛት 14.1%፣ በባኩል ደግሞ 5.1% ነው። ስለሆነም ቢያንስ በአንድ ቦታ የመካከለኛው ጁባ 14% ሆኗል ማለት ነው።
የተባበሩት መንግስታት ድርጅት በገለጸው መሰረት 6.2 ሚሊዮን የሚሆኑ ከሶማሊያ ህዝብ ግማሽ በላይ ማለት ነው አስቸኳይ የምግብ እርዳታ ያስፈልጋቸዋል። ከእነሱም 2.9 ሚሊዮን የሚሆኑት በከባድ ረሃብ እየተሰቃዩ ናቸው። አስቸኳይ ረድኤት ከሚያስፈልጋቸው ሰዎች ብዙዎቹ ሊደረስባቸው ተችሏል፣ ብዙ ደግሞ ገና አልተደረሰባቸውም ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
ሕይወት አድን እርዳታ እየሰጠን ባለንበት በአሁኑ ወቅት ልንደርስላቸው ካልቻልን ሰዎች እንደሚሞቱ አያጠራጥርም። በተለይ ልጆች ናቸው እጅግ የሚጋለጡት። ኮሌራንና ቀጭን አጣዳፊ ተቅማጥን የመሳሰሉት የልጆች ገዳይ በሽታዎች ናቸው።
በሌላ በኩል ደግሞ ክፉኝ በሽታ የልጆችን ሕይወት አደጋ ላይ ጥሏል። በያዝነው ዓመት በሦስት ወራት ተኩል ውስጥ ማለት ነው በሀገሪቱ ዙሪያ ከ3800 በላይ የሚሆኑ በኩፍኝ የሚጠረጠሩ በሽታዎች እንዳሉ ተገልጿል። በሽታው እየጨመረ መሄዱም ታውቋል።
ወደ መጨረሻው የትንታኔ ርዕስ እንሸጋግራለን። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሩሲያው ፕሬዚዳንት ቭላድሚር ፑቲን እና በውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ትናንት በሞስኮ የተካሄዱ ውይይቶች በሁለቱ አገሮች መካከል አሁን ያለውን ልዩነት ይበልጥ ከማስፋቱ በቀር ያስገኘው መሻሻል የለም። ሁለቱም ወገኖች በሶሪያና የሲቪሎችን ሕይወት ባጠፋው የመርዝ ጋዝ ጥቃት ኃላፊነቱን ሊወስድ በሚገባው ወገን ጥያቄ ላይ ጠንካራ ቃላት መለዋወጣቸውን ቀጥለዋል። ባልደረባችን ዴቪድ ሼርፍ ከሞስኮ ተከታዩን ዘገባ ልኮልናል። ሰሎሞን ክፍሌ ያቀርበዋል።
ሬክስ ቲለርሰን ከፕሬዝደንት ቭላዲሚር ፑቲን ጋር በመጨረሻዋ ደቂቃ ላይ የዝግ ስብሰባ ካደረጉ በኋላ ከሩሲያው አቻቸው ጋር በጋራ ጋዜጣዊ መግለጫ ሰጥተዋል። ቲለርሰን ከክሬምሊን ቤተ መንግሥት የወጡትም በሁለቱ ሀገሮች መካከል ያለው ግንኙነት ተስፋ አስቆራጭ መሆኑን ገጽታቸው በሚያሳብቅባቸው መልኩ ነው። ባንደበታቸው ለጋዜጠኞች ሲናገሩም እንዲህ ነበር ያሉት።
በዩናይት ስቴትስና ሩሲያ መካከል ያለው የወቅቱ ግንኙነት ከመቼውም በባሰ ዝቅተኛ ደረጃ ላይ ይገኛል። በሁለቱ አገሮቻችን መካከል ያለው የእርስ በርስ ትምምን ደረጃም አነስተኛ ነው። ሁለቱ በዓለም ታላላቅ የኒውክሌር ጦር መሳሪያ ባለቤቶች ይህን መሰል ግንኙነት ሊኖራቸው ግን አይገባም።
ፕሬዚደንት ቭላዲሚር ፑቲንም ከሩሲያው ሚር ቴሌቪዥን ጋር ባደረጉት ቃለ ምልልስ ከሚስተር ቲለርሰን አስተያየት ጋር ይስማማሉ። ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ ወዲህ ግንኙነቶች እየተበላሹ መጥተዋል ነው ያሉት ፑቲን።
የስራ ግንኙነትን በተመለከተ በተለይ በወታደራዊ ጉዳዮች ደረጃ መተማመኑ ላይ የተሻሻለ ነገር የለም፣ ይልቅስ እየተበላሸ ነው ሄደው ሊባል ይችላል።
በዩናይትድ ስቴትስና ሩሲያ መካከል ውጥረቶች እየናሩ የመጡት ሶሪያ ባለፈው ሳምንት በሲቪሎች ላይ ኬሚካዊ የጦር መሳሪያ ጥቃት ማድረሷን ተከትሎ ዩናይትድ ስቴትስ የሶሪያን አየር ኃይል መደቦች በቶማሃክ ሚሳይሎች ከደበደበች በኋላ ነው። የሩሲያ ውጭ ጉዳይ ሚኒስትር ያን የዩናይትድ ስቴትስ አየር ድብደባ ህገወጥ ሲሉ ጠርተው የዩናይትድ ስቴትስን አካሄድም ፈጽሞ ያልታሰበ ብለውታል። ሶሪያ ውስጥ ኬሚካዊ የጦር መሳሪያ ጥቃት ስለመፈጸሙ ምርመራ እንዲካሄድ ግን ሁለቱ ወገኖች ተስማምተዋል። ውጭ ጉዳይ ሚኒስትር ላቭሮቭ
የዩናይትድ
ስቴትስ ወዳጆቻችን በዚህ ምርመራ ለመርዳት ዝግጁ መሆናቸውን አይተናል። እምነታችን ደግሞ የተባበሩት መንግስታት ድርጅትና ኬሚካዊ ጦር መሳሪያ መጠቀምን የሚከለክለው ድርጅት ያላቸውን ኃይል በሙሉ በአፋጣኝ ይጠቀማሉ ብለን ነው።
ከ80 በላይ ሰዎችን ሕይወት ላጠፋው የመርዝ ጋዝ ልቀት ሩሲያ የምትከሰው የሶሪያን ሽምቅ ተዋጊዎች ነው። የጸጥታው ምክር ቤት ደማስቆን አውግዞ ያወጣውን ውሳኔም የቪቶ ስልጣኗን በመጠቀም ሩሲያ ውድቅ አድርጋለች። በሌላ በኩል ግን የሶሪያው ፕሬዝደንት ባሻር አልአሳድ ቤተሰብ አገዛዝ እያከተመ በመሆኑ ሞስኩ ለአሳድ የምትሰጠውን ድጋፍ ብታቋርጥ ይሻላል ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስገንዝበዋል። ተንታኞች ግን ይህን እርምጃ ሞስኩ የመውሰዷ ነገር በጣም አጠራጣሪ ነው ይላሉ። በሞስኩ የካርኔጊ ማዕከል ተንታኙ አሌክሳንደር ቦኖቭ
የሩሲያን ክብርና ያላትን ተደማጭነት የሚቀንስ ጉዳይ ነው የሚሆነው። ይሄን ጥሪ ማለትም ለሶሪያ የሚሰጡትን ድጋፍ እንዲያቆሙ የቀረበላቸውን ጥሪ እጅግ በጣም ጠቃሚ ምክንያት ከሌለ በቀር አይቀበሉትም።
የዩናይትድ ስቴትስን የአየር ድብደባ ተከትሎ ከሶሪያ ጋር የነበራትን የአየር ደህንነት ጥበቃ ስምምነት ልታድስ እንደምትችልም ሩሲያ አስታውቃለች። ያን የምታደርገው ግን ሞስኩ ኢላማ የሚያደርጉት አሸባሪዎችን ብቻ ነው የምትላቸውን የአሳድ ኃይሎች ላለማጥቃት ዋሽንግተን ቃል ከገባች በኋላ ብቻ እንደሚሆን ሩሲያ ጨምራ አስረድታለች። ተንታኞች እንደሚሉት ግን በዚያ ትራፊኩ በበዛ የሶሪያ አየር ላይ በሁለቱ ሀያላን መንግስታት መካከል የተቀናጀ አሰራር ከሌለ ለተባባሰ ግጭት ሊዳርግ ይችላል። በሞስኩ የዓለም አቀፍ ግንኙነቶች ተቋም ባልደረባው ቪክቶር ሚዝን ያስረዳሉ።
አሁን ትልቁ ጠቃሚ ነገር ቀጥተኛ የሆነ ወታደራዊ ፍጥጫን ማስወገድ ነው። እግዚአብሔር አይበለው እንጂ ማንኛውም አይነት ግጭት ሶሪያ ውስጥ በሩሲያና ዩናይትድ ስቴትስ አየር ኃይሎች መካከል ከተፈጠረ ወደ ተባባሰ ውጊያ ሊያመራ ይችላል።
እዚህ ላይ ቀሪውና ትልቁ ጥያቄ የወቅቱን ሁኔታዎች ካየን በሁለቱ ሀያላን መንግስታት መካከል የተሻለ ግንኙነቶችን መፍጠር ይቻላል ወይ የሚለው ነው።
ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸውን ዘገባዎች በዚሁ አጠናቀናል። ፕሮግራማችን ግን ይቀጥላል። አብራችሁን አምሹ። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። ወደ አስተያየታችሁን እናልፍ ነው። ወደዛ ከመሄዳችን በፊት አንዲት ማሳሰቢያ አለችን። በሚመጣው እሁድ ፋሲካ ነው። አንዳንዶቻችሁ ለወዳጅ ዘመድ እንኳን አደረሳችሁ ለማለት ትፈልጋላችሁና እኛ ያንን እንረዳለን። ስልክ ደውሉልን፣ ድምጻችሁን ለወዳጅ ዘመድ እናደርሳለንና ደውሉልን።
ስልክ ቁጥሩን ደግሞ የአድማጮች አስተያየት ከተሰማ በኋላ በድጋሚ መቼም ታውቁታላችሁ ብለን ነው የምንጠረጥረው፣ ግን ደግመን እናሳወቃችኋል፣ እናስታውሳችኋለን። ወደ አስተያየቶች እንለፍ።
አይ ቪዎች ለአንድ ሰውዬ የሰጡትን አስተያየት ምንትን ለማለት ክሳቸው ወይ ደግሞ ይሄ ጴንጤ ይሄ ኦርቶዶክስ ይሄ ካቶሊክ ተብሎ እንዲነገር ከፈለጉ ሌላ ነገር ነው እንጂ እኔ የሰማሁት ለክርስትና አማኞች ምናምን ጾም ነው። በነገራችን ላይ እኔ አሁን ጴንጤዎች እኔ እንደሚጾሙ አላውቅም። እንደ ኦርቶዶክሶች ሕግ እንደዚህ ያላቸው አይመስለኝም። ምክንያቱም እነሱ የግል ጾም ነው እንጂ እንደዚህ በአገር ደረጃ በሃይማኖት ደረጃ በአመት ከዚህ ወር እስከ እዚህ ወር ተብሎም የጾሙ አይመስለኝም። መጀመሪያ እንደ ኦርቶዶክስ እና እንደ ካቶሊክ አንድ ወጥ አይደሉም። የተለያየ እምነት የተለያየ ብስንትም ያለ ነው። ግን ቪዎች የሰራችሁት ነገር ስህተት ያለ አይመስለኝም እና በአጠቃላይ ክርስትና ብሎ መቅረባችሁ ግን እኔ ተገቢ ነው ብዬ አስባለሁ።
ሄሎ ቪዎች፣ የምደውለው ከዚሁ ነው። ከዚሁ ከእናንተ ኦፊስ አንድ ብሎክ ነው። ስሜ ነው አለባላል። ብዙ ጊዜ ደውዬላችኋለሁ። ምንም አይደለም ባታቀርቡትም፣ ያው የአማርኛ ችግር ይሆናል። እንግዲህ ወደ ጥያቄ ስገባ አንድ አድማጣችን ዛሬ ሮብ ያቀረቡት አንድ መልእክት ጥሩ መልእክት አለ። ሁሌ በቪኦኤ ላይ አስተያየት ሰጣለሁ ብዬ ጊዜ አጥቼ ነው። እሳቸው ግን ቀድሞ ስለሰጡ በጣም አመሰግናለሁ። አዎ ቅዳሜ ቅዳሜ ለምታቀርቡት የሙዚቃ ጅት ያ ሁሉ ሰዓት ለሙዚቃ የምትሰጡ ወጣቱ እኮ በአሁኑ ሰዓት ከፌስቡክ ያገኛል፣ ከምን ያገኛል፣ ከሙዚቃ በጣም ሙዚቃ እንደ ልቡ ያገኛል። እኔ እዚህ ሙዚቃ ላይ የምታሳልፉት ጊዜ እንዴት እንደሆነ አላውቅም። ብዙ ኢትዮጵያ ችግር የምወራበት፣ ብዙ የኢትዮጵያ ነገር የምወያይበት፣ ስንት ምሁራን የምታወያዩበት፣ ያቺን ሀገር አንድነቷን ለመመለስ የምትጠቅሙበት ሰዓት ያ ሁሉ ሰዓት ለሙዚቃ ትሰጣላችሁ። በጣም የሚያሳዝን ነው። ሁለተኛ ኮሚቴ ደግሞ እውነት ነው፣ ሰውየው የተናገረ እውነት ነው። እናንተ ሁሉ ጊዜ ለኦርቶዶክስ ሃይማኖት ነው የምታዳሉት። ብዙ ጊዜ የኢትዮጵያ ባንዲራ የኢትዮጵያ ሃይማኖት የተያያዙ ናቸው ከድሮም ጀምሮ ማለት ነው። የአሁኑ ጀኔሬሽን እንደዚህ አይነት ነገር ላይ አይሄድም። በተለጠነ ሀገር ላይ ነው ያለ ነው እና እንደ ኢትዮጵያ ውስጥ ኑረን ካየ ነው ትክክል አይደለም። ያሳዝናል ግን
አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ቀደም ሲል ለትንሣኤ በዓል ለወዳጅ ዘመድ መልእክት ለማስተላለፍ የምትፈልጉ ስልኩን እናሳውቃለን ብለን ነበረ። የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን ወይም የመልካም በዓል መልእክታችሁን በድምጽ በተቀረጸው መመሪያ መሰረት እንድታኖሩ እንጋብዛለን። በኢሜይል ነው አስተያየቴን የምሰጠው እንጂ እኔ አልደውልም የምትሉ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩልን እንጠቀምበታለን። ሌላው እዚሁ አጠገባችሁ ጎረቤታችሁ ነኝ ያሉ አድማጫችን እንግዲህ ጎራ ብለው ቢጎበኙንም መልካም ነው፣ በር ያንኳኩ ይምጡና። እናመሰግናለን። ለማንኛውም ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ።
ዋና ዋና ዜና ባጭሩ ላሰማ። አቃቤ ሕግ በእነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬም አልተረጎመውም። ፍርድ ቤቱ የኮርፖሬሽኑን ማብራሪያ ውድቅ አድርጎ ሲያበቃ በማስጠንቀቂያ በተለዋጭ ቀጠሮ ትርጉሙን እንዲያቀርብ አዟል። የአውሮፓ ኅብረት ኢትዮጵያ ውስጥ ስላለው የሰብአዊ መብት አያያዝና የሕዝብ አስተዳደር ጉዳዮች ከኢትዮጵያ መንግሥት ጋር የሚሠራባቸውን ስልቶች አስመልክቶ በቅርቡ ተወያይቷል። ውይይቱ ራሱን መንግሥትን፣ ተቃዋሚዎችንና ሌሎች የማኅበረሰብ ተቋማትን ያካተተ እንደነበረ ይታወቃል። ባለፉት 25 ዓመታት ዓለም አቀፉ የሰው ልጆች ብልጽግና ወይንም ልማት እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሰሃራ በስተ ደቡብ ያሉ የአፍሪካ አገሮች ግን እኩል ተጠቃሚ እንዳልነበሩ ዓመታዊ የሰው ልጅ ብልጽግና ወይንም ልማት ዘገባ አመልክቷል። ኢትዮጵያ በብዙ ዘርፉ እድገት ብታስመዘግብም በዚህ ብልጽግና መለኪያ መሠረት ግን 174ኛ ደረጃ ላይ ነች ካለም። የሶሪያ ፕሬዚዳንት በሽር አልአሳድ መንግስታቸው ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት መፈጸሙን አስመልክቶ ለሚደርስባቸው ነቀፌታ ጆሮ ዳባ ብለዋል። ጭራሹን መርማሪው ቡድን እንዳስታወቀው የፕሬዚዳንቱ ወታደሮች ከሩሲያ ኃይሎች ጋር በመሆን በሲቪሎች ላይ የሚያካሄዱትን ጥቃት እያፋፋሙ ናቸው። የሩሲያ ፕሬዚዳንት ቭላዲሚር ፑቲንና ውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ትናንት ከአሜሪካው ከፍተኛ ዲፕሎማት ማለትም ውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ጋር ለሰዓታት ካደረጉት አነታራካይ ውይይት በኋላ የሩሲያና የዩናይትድ ስቴትስ ግንኙነቶች ይሻሻላሉ ብሎ ለመናገር መጣደፍና ቀድሞ የተነገረ ይሆናል ይላል የክሬምሊን ቤተ መንግስት። ዜናው አበቃ።
ለሁለተኛው አጋማሽ ወደ ተሰናዱት መደበኛ ቅንብሮች ይሆናል አሁን የምንሻገረው ማለቴ ነው። መጀመሪያ የሚቀርበው ባህልና ማህበረሰብ ይሆናል።
የአዲስ አበባው የወጣት ገጣሚያን መድረክ ተዋናይ ናት። እንግዳችን ማለት ነው። ሙዚቃና ግጥም በስልት በሚፈሱበት የኪነት አደባባይ ከእርሷ እንደቀደሙት ሌሎች ወጣት ገጣሚያን ሁሉ ግሩም ግጥሟን በዛ ባለው ሙዚቃ ታጅባ አንቆረቆረችው። የምሽቱ የባህል
መሀት ሁሉ ነው የሚመስለው።
አሉላ ጥሩ አድርጎ ነው እዛ የጻፈው አንቆረቆረችው አለ እና አሉላ
እንደ ጥሩ ጠጅ ማለት ነው። እሺ
ወደ ውይይቱ።
ሰው በዘመን ጅረት ዘመን በሰው ጀርባ እንደገሰገሰ የውልሽ እንግዲህ ክፉ ቀን ደረሰ። ይኸው እንዲህ ሆነ አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ ያለቀሰ፣ መሬት ተቆረሰ፣ ጨዋታ ፈረሰ። አንቺ ሳትኖሪ አኩኩሉ አይነጋም፣ በሰኞ ማክሰኞ ውብ ቤት አይገዛም፣ በሌባና ፖሊስ ባባሮች ጨዋታም እንደ ሮጠ ቀርቷል፣ ማንም ሰው አልመጣም። ሕፃናቱ ከቦ አሁንም ቁጭ ብሏል፣ መሐረቤን ብሎ አንድ ልጅ ይዞራል። ሕፃናቱ ከቦ ቁጭ ብሏል፣ አሁንም መሐረቡን ያየም አየሁኝ አይልም። ብጫቂ መሐረብ መች ሆነና ቁቡ፣ ነገረ ጨዋታው አንቺ ነሽ አሰቡ።
ዘመን በሰው ጀርባ እንደገሰገሰ ይኸውልሽ በቃ ክፉ ቀን ደረሰ። አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ አለቀሰ፣ መሬት ተቆረሰ እያልሽ ከዚያች ተረት ዓለም የልጅነት ጨዋታ ከምትታወቀው አምሳለ ጋር ወግያሽ ይመስላል። ግጥምሽ ረዘም ያለ ነው። ምልእቲ ኬሮስ ትክክል ነኝ ስምሽን?
ልክ ነው።
እንኳን ደህና መጣሽ ወደ ፕሮግራማችን።
እንኳን ደህና ቆያችሁ። እኛ አመሰግናለሁ።
ጠራ አምሳለ ስለማን ስለምንድን ነው? ስለ ግጥምሽ እስኪ ያጫውችን።
አምሳለ ልጆች ሆነን የተጫወትነው ጨዋታ ነው እና ልጅም እያለው ጨዋታው የአጨዋወት ስነስርዓቱ ይማርከኝ ነበረ እና ካደግኩ በኋላ ሳስበው ጨዋታው ያ ሁሉ ሕፃን እንደዛ ተደርድሮ አምሳለ የሚላት አምሳለ ማናት ወይም ማንን ነው ሲምቦል ያደረገው? ሕፃን የፈለጋት አምሳለ ማንሽ ብዬ አሰብኩኝ እና ከዛ በኋላ ያው እንግዲህ ወደ ራሴ አመለካከት ቀይሬው የጨዋታውን ይዘት ሳልበር እንደዚህ በግጥም ለመጻፍ ነው የሞከርኩ።
ግጥምሽ ገፋ አድርገን ስንሄድ ቤትና አገር ቤት እየተባለ የጠፋች የምትመስለውን አምሳለ በዛ በልጅነት ጨዋታ ውስጥ ያለውን አባባል እያነሳሳሽ ተለቆዳለ ስለምትፈለግ ስለ ጠፋች ልጅም በሚመስል ስለ ሕይወትም በርካታ ነገሮችን ትዳስሻለሽ። ሰማይ አለቀሰ፣ መሬት ተቆረሰ፣ ጨዋታ ፈረሰ። በዚያ ናፍቆትና ፍቅር ውስጥ የምትጠበቀው አምሳለ ውስጥ ግን ሌሎች ሀሳቦች ያሉ ይመስላሉ። እስኪ ትንሽ ፈታ ፈታ አድርጊልን። ምንድን ነው በግጥምሽ ያንጸባረቅሽው?
እንግዲህ ልናገር የፈለግኩት ያው አንተ እንዳልከው ቅድም የአገሪቱ ጉብል ቀረ ተበትኖ የሚለው ላይ ያው ስደትን የሚያመላክት ነገር አይጠፋውም። ስደት መሀል ላይ እንዳለ አምሳለን በነገር ላይ ብዙ ሰው ከፈለገ ያው እንደፈለገ ሊያደርጋት ይችላል። እናት ልትሆን ትችላለች፣ ሀገር ልትሆን ትችላለች፣ ፍትህ ሊሆን ይችላል፣ ነጻነት ሊሆን ይችላል። ወደ ፈለግከው መንገድ እንዲመጣ ተደርጎ ነው የተጻፈው እና ምንም አይነት አራት ማዕዘን የለውም እዛ ላይ። ልክ አምሳለን የሚፈልጉ ህጻናት መሆናቸው ራሱ በጣም ንጹህ መሆናቸውን ያመለክታል። እነሱ የፈለጓት አምሳለ እነሱ የናፈቋት አምሳለ ብትመጣ ምን ያህል ዓለም ላይ ለውጥ እንደምታመጣ ላሳይ የፈለግኩት ህጻናት ስለሆኑ ነው፣ ንጹህ ስለሆኑ ነው።
ነገረ ጨዋታው አንቺ ነሽ ሀሳቡት ያለሽ፣ ያን የመሀረቡን ጨዋታ ታመጪና ዋናው ነገር እሷ መሆኗንም ተተርክ ያለሽ። ምልእቲ፣ ይሄ ግጥምሽ የተነበበው አሁን በብዙዎች እየተቀባበሉ እየሰሙት ያለ በተለያዩ ድረገጾችም ላይ ወጥቶ ያለው አዳዲስ ገጣሚያንም በማፍራት የገነነ ዝና ያተረፈው የግጥምና የሙዚቃ መድረክ ላይ ነው። ፖኤቲክ ጃዝ ትሉታላችሁ። ግጥምን በሙዚቃ ለማለት ይመስለኛል፣ በጃዝ የሙዚቃ ስልት ታጅቦ ሁለቱ ጥበቦች ሁለቱ ስልቶች አንድ ላይ ተዋህደው ጥሩ ጥሩ ስራዎች ያንቺን መሰል ወጣቶች የምታቀርቡበት መድረክ ነው። እስኪ ስለ ራስሽም ንገሪኝ። ይሄ ገኖ የወጣ የብዙዎችን ቀልብ የሳበ ግጥምሽ ለውይይታችን መነሻ ይሁን እንጂ የግጥም ልማዱ እንዳለሽ ያስታውቃል። ከዚህ ቀደም ግጥሞች ትጽፊያለሽ፣ ሌሎች ግጥሞች አሉሽ?
አዎ ልክ ነው። ማለት ግጥም የጀመርኩት ገና የስምንተኛ ክፍል ልጅ እያለሁኝ ነው። ቆይቻለሁ ግጥም መጻፍ ከጀመርኩ። ከዚህ ከአየኸው አራምሳለ ከሚለው መድረክ ላይ ከተቀዳው ግጥም በፊት ሸበሌ ሆቴል፣ ራስ ሆቴል እና በብዙ መድረኮች ላይ ሌሎች የግጥም ስራዎችን አቅርቤያለሁ። ከዚህ በፊትም አንድ የስብስብ መጽሐፍ ከሌሎች ገጣሚ ጓደኞቼ ጋር ሆኜ ለጎንደር የላይብረሪ ማሰሪያ ዶኔት የተደረገ አንድ መጽሐፍ አበርክተናል። አዎ
ምልእቲ፣ በግጥም እንግዳ እንዳልሆንሽ ከሌሎች ገጣሚያን ጓደኞች ጋር ለህትመት ያበቃችሁትን ጨምሮ በሌሎች መድረክ መስራትሽን ገልጸሽልኛል። በቪዲዮ እንደተመለከትኩት ወጣት ነሽ። ድምፅ ያሳብቅ እንደሆን አላውቅም፣ ግን ለአድማጮችም ቀረብ ለማድረግ ወጣት ገጣሚ ነሽ። ትምህርት ቤት ጨርሰሻል? ስኛ ትምህርት ስላንቺ በደንብ እንድንረዳ። አንዲት ታዳጊ ልጅ ነው የማየው እዛ ላይ።
አዎ ልክ ነህና፣ ያው በህግ ዲፕሎማ አለኝ የተወሰነ ሰርቼ ነበረ በህግም፣ ከዛ በኋላ አልቀጠልኩበትም። አሁን የሙሉ ጊዜ ጸሐፊ ነኝ። ሲዲንም እየሰራው ነው የሚገኘው አሁን።
የግጥም ስብስቦችም ማለት ነው?
አዎ በሲዲ ለማውጣት እየተዘጋጀው ነው።
ቀደም ብለን በመግቢያ ላይ የነበረውን የግጥምሽን ሁለት ስንኞች ልውሰድ። ዘመን በሰው ጀርባ እንደ ገሰገሰ ይኸውልሽ በቃ ክፉ ቀን ደረሰ ይላል። የሚታሰበው ዘመን አዝሎን የሚሄድ ነው የሚመስለው በልማዶ እይታና፣ እስኪ በስንኞችሽ መሀል የሚታዩ አንዳንድ ነጥቦችን እንዲሁ ገፋ አድርገሽ ግለጭልን።
ያው በግጥሙ መግቢያ ላይ እንዳልከው ሰው በዘመን ድረስ ዘመን በሰው ጀርባ እንደ ገሰገሰ ይኸውልሽ እንግዲህ ክፉ ቀን ደረሰ ነው የሚለውና ያው ሰው በዘመን ጅረት ነው የሚሄደው። ዘመን እየቆጠረ እድሜውን የሚቆጥር ነው ሰው በባህሪው ማለት ነው። ዘመን ደግሞ በሰው ጀርባ ላይ ሆኖ የማይቆም ያው የሰው ልጅም እኛ መሞታችን አይቀርም፣ ግን ያው ዘር ስለሚቀጥል ህይወት ስለሚቀጥል በሰው ልጅ ህይወት ጀርባ ዘመን እንደገሰገሰ ይኸውልሽ እንግዲህ ክፉ ቀን ደረሰ ይላል ግጥሙና ምንድን ነው ለማሳየት የተሞከረው እዚህ ላይ ያው ረዥም ጊዜ መሆኑን ነው። ከጠፋሽ ረዥም ጊዜ መሆኑን በዚህ ይወቅልን ነው እያላት ያለው እንግዲህ ገጸ ባህሪው ማለት ነው። ሰው በዘመን ጅረት ዘመን በሰው ጀርባ እንደገሰገሰ ጥለሽን እንደ ጠፋሽ ይህ ሁሉ ዘመን እንደሄደ እንደተተካን እንደተተካከን እስካሁን ድረስ ያው እየፈለግንሽ አለን እንደማለት ነው።
ዘመን በሰው ጀርባ እንደገሰገሰ ይኸውልሽ እንግዲህ ክፉ ቀን ደረሰ። ይኸው እንዲህ ሆነ። አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ ያለቀሰ፣ መሬት ተቆረሰ፣ ጨዋታ ፈረሰ።
አሉላ ከወጣቷ ገጣሚ ከምልእቲ ኪሮስ ጋር ያደረገው ውይይት አላበቃም። በሚቀጥለው ሳምንት ይቀጥላል። ሌሎችንም ግጥሞቿን ታንቆረቁርልናለች ብለን ተስፋ እናደርጋለን። እናመሰግናለን ምልእቲ። ወደ መጨረሻው የምሽቱ ፕሮግራም ነው የምናልፈው። ሳይንስና ቴክኖሎጂ፣ አዘጋጅና አቅራቢ ሰሎሞን አባተ።
ክቡራትና ክቡራን፣ በጎሬ ከማይነጥፍበት ተአምራዊው የሳይንስና ምርምሩ ዓለም ዛሬ ደግሞ ከሰው ልጅ አእምሮ ስኬቶች አንዱ የሆነ ዜና ተሰምቷል።
ምናልባት የኤችአይቪ ፍጻሜ ቅርብ ሳይሆን አይቀርም ያስባለ ፈጠራ ተሰርቷል። ሰሞኑን ኤችአይቪ የሰውነትን የተፈጥሮ ቅስም ጠባቂ የሆኑ የመከላከያ ሴሎቻችንን ዘልቆ መግባትና እንደለመደው ከሥራ ውጪ ማድረጉን እንዳይቀጥል የሚያደርግ አጋጅ ምህንድስና ነው የተሰራው። ጄሲካ በርማን ያጠናቀረችው ዘገባ አለ። ሄኖክ ሰማግዜር እንደሚከተለው አዘጋጅቶታል።
በካሊፎርኒያ ግዛት የሚገኘው የስክሪፕስ ተቋም ውስጥ የሚሰሩ ተመራማሪዎች ኤችአይቪ በደማቸው የሚገኝን ሰዎች ለማዳን ያስችላል ያሉትን ሕክምና ተግተው እየሰሩበት ነው። ሐሳባቸው እንዲህ ነው። ከተሳካ የበሽታ መከላከያ ሴል በቤተ ሙከራ ይሰሩና በታማሚዎቹ ሰውነት ውስጥ ኤችአይቪ በተለይ በቀጥታ በቲ ህዋስ ላይ የሚፈጥረውን በሽታ እንዲዋጉ ያደርጋሉ። ኤችአይቪ በደም ውስጥ ራሱን ከቲ ህዋስ ጋር በማዋደድ በብዛት ሲያጠቃቸው ነው ወደ ኤድስነት የሚተላለፈው። አዲሱ ህክምና ቲ ህዋስ ኤድስን የሚያስጠልሉበትን አካላቸውን በር ይዘጋል። ከዛ አቶ ኤችአይቪ በደም ውስጥ እየተዘዋወረ ቢያንኳኳ ጎረቤት ቲ ሴሎች በራቸውን ጥርቅም አድርገው ስለሚዘጉበት ባይተዋርነት ተሰምቶት ይጠፋል። ይህንን የቲ ህዋስን በር ጥርቅም አድርጎ ይዘጋል የተባለውን መድኃኒት ተመራማሪው ሪቻርድ ለርነር የህዋስ ክትባት ይሉታል። የቲ ህዋስን መሰረታዊ አፈጣጠር የሚቀይረው ክትባት ሌሎች በሽታዎችን የመዋጋት አቅማቸውን እንደማይቀንስ ነው ተመራማሪው የሚናገሩት። ሆኖም አንድ ፈተና አለባቸው። በደም የዝውውር ዑደት ውስጥ በነጻነት የሚንቀሳቀሱ የበሽታ መከላከያዎች ቁጥር ጥቂት በመሆኑ በኤችአይቪ የተጠቁትን ቲ ህዋስ ሁሉ በክትባት ማግኘት ይከብዳል። ስለዚህ ጤናማ ቲ ህዋሳትን መጠበቅ ላይ አተኩረዋል።
አትኩሮታችን በመላው ሰውነት ላይ ሳይሆን ጤናማ የሆኑት በሽታን ተከላካይ ህዋሳት ወደፊት በቫይረሱ እንዳይጠቁ መከላከል ነው። መላ ሰውነትን ከበሽታው መከላከል አይደለም ሐሳቡ። ዓላማችን ለአደጋ የተጋለጡትን ህዋሳት ለይተን መከተብ ነው።
ክትባቱን ያገኙት ቲ ህዋስ ኤችአይቪ ወደ በሽታ መከላከያው ጣቢያ ገብቶ ሲዲ4 የሚባሉትን ህዋሳት እንዲያጠፋቸው አይፈቅዱም። ስለዚህ የሲዲ4 ቁጥሩ ከፍ ያለና በሽታን የመከላከል አቅሙም በዚያው ልክ የተጠናከረ ይሆናል። በዚህ ምርምር እስካሁን ያለው ህክምና ይሄ ነው። ወደፊት ግን እነዚህ ኤችአይቪ ኤድስን ወዲያ በል ያሉ ተቀባይ የቲ ሴሎች ራሳቸውን በሚሊዮኖች ሲያባዙ በክትባት የተቀየረውን አሰራራቸውን ወይም ዘራቸውን ማስተላለፍ ከቻሉ የታመሙት ሴሎች መሞታቸው ስለማይቀር በመጨረሻ የኤድስ ቫይረስን ከሰውነት ለማባረር ይቻላል በማለት ነው እነዚህ ተመራማሪዎች በስራቸው የተጉት። የምርምር ቡድኑ መሪ ለርነር እንደሚሉት ክትባቱ የሚሰጠው በአጥንት መቅኔ በኩል ነው። ለዚህም ምክንያት እጅግ በርካታ ሴሎችን ወደ ሰውነት ውስጥ በአንድ ጊዜ ለማስገባት የሚያስችል መንገድ በመሆኑ ነው።
ተስፋችን አስቀድሞ ሴሎቹ ከኤችአይቪ ወረራ ራሳቸውን መጠበቅ ከቻሉ በኋላ ቫይረሱ በደሙ ውስጥ የሚገኝበት ሰው አካል ውስጥ ተጠናክረው ራሳቸውን ማብዛት ይጀምራሉ የሚል ነው። ከዚያም ሰውነት እነዚህን በኤችአይቪ ያልተነኩ ሴሎች ይመርጥና የተጋለጡትን ሴሎች ማስወገድ ይጀምራል። ከዚያም ኤችአይቪ ከሰውነት ይወገዳል። ይህም የኤችአይቪ ፍጻሜ ይሆናል ማለት ነው።
ይህንን ምርምር ጠንካራው ያሸንፋል የሚለውን የዳርዊንን አስተሳሰብ ያጠናክራል ይላሉ ተመራማሪው ለርነር። በአጥንት መቅኔ በኩል የሚሰጠውን ክትባት ለተገልጋዮች ለማድረስ በቀጣይነት በርካታ ሙከራዎች ይካሄዳሉ።
በኢንዱስትሪ ምክንያት በሚደርሰው የአየር ብክለት በዓለም ዙሪያ በየዓመቱ ወደ 3 ሚሊዮን ተኩል የሚሆን ሰው ሕይወት እንደሚቀጠፍ የጥናት ቅኝቶች ይናገራሉ። በኔቸር መጽሔት ላይ የወጣ ዘገባ እንደሚለው ዓለም አቀፉ ንግድ አንዳንዱን ጎጂ ውጤት ከተጠቃሚ ሀገሮች ወደ አምራች ሀገሮች እየገፋ ነው። እንዲህ አይነቱ የውጭ ምርቶች ተጠቃሚነት በአሜሪካና በምዕራብ አውሮፓ ሀገሮች ከዕለት ወደ ዕለት እየጨመረ መምጣት ያንን የጤና ችግር በአመዛኙ በገፍ አምራች ወደ ሆኑት ቻይናን መሰል ሀገሮች እያበዛው መሆኑን ከኔቸር ሪፖርት ጸሐፊዎች አንዱ የሆኑ ሳይንቲስት ለባልደረባዬ ማይክ ኦሱሊቫን ነግረውታል።
Usually those things are made in another part of the world, most often China. So by
እንደዚህ አይነት ሸቀጦች በአመዛኙ የሚመረቱት በሌሎች የዓለም ክፍሎች ነው። የበዛው ደግሞ በቻይና ነው። ይህ ማለት በቻይና የተሰራ ሜድ ኢን ቻይና የሚል ዕቃ በገዛን ቁጥር ያንን ዕቃ በማምረት ሂደት የሚፈጠረውን የአካባቢ ብክለት ወደ ቻይና እየገፋ ነው ነን ማለት ነው።
የካሊፎርኒያ ዩኒቨርሲቲ ኤርቪን የመሬት ስርዓት ተመራማሪው ስቲቭ ዴቪስ ናቸው። የአካል ጉዳትና የመንቀሳቀስ ችግር ያለባቸው ሰዎች በሮቦት ገዛና ድጋፍ መንቀሳቀስ ሊችሉ ነው። ደግፉኝ ማለት ሊቀር ነው። የጃፓኑ ተሽከርካሪ አምራች ኩባንያ ቶዮታ ለብዙ ዓመታት ካካሄደው ሙከራና የማሻሻያ ሥራዎች በኋላ ሮቦቶቹን የማገገሚያ ማዕከላት እንዲጠቀሙባቸው ማቅረብ ሊጀምሩ ነው። እናም የያዝነው የአውሮፓ ዓመት ከማለቁ በፊት የጃፓን አዛውንትና የአካል ጉዳተኞች የአጋዥ ሮቦቶቹ ተጠቃሚ ይሆናሉ። ዝርዝር ታሪኩን በመጪው ሳምንት ይዤ መለሳለሁ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ስለ ረሃብ ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በገለጸው መሰረት በ45 ሀገሮች ዙሪያ ያሉ 70 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። ለእንደዚህ አይነት ሁኔታ አስተዋጽኦ ያደረጉት ከባድ ድርቅ፣ የኢኮኖሚ አለመረጋጋትና ግጭቶች ናቸው። እነዚህ ቀውሶች በአብዛኛው ሰው ሰራሽ ናቸው ሲሉ የዩኤስኤአይዲ ማለት የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ጽህፈት ቤት ተጠባባቂ ዳይሬክተር ማቲው ኒምስ ገልጸዋል። ይህ በተለይም በደቡብ ሱዳን፣ በናይጄሪያና በየመን የታየ ነገር ነው። በከፊል ደቡብ ሱዳን ረሃብ እንደገባ ባለፈው የካቲት ወር ተገልጿል። ናይጄሪያና የመን ደግሞ በረሃብ አደጋ አፋፍ ላይ ነው ያሉት። ደቡብ ሱዳን ውስጥ እንደ አውሮፓ አቆጣጠር በ2013 ዓ.ም በፕሬዝደንት ሳልቫኪርና ምክትል ፕሬዝደንት በነበሩት ሪያህ ማቻር መካከል የተከሰተው የስልጣን ሽኩቻ ወደ እርስ በርስ ጦርነት አመራ። በእንዲህ አይነቱ ሰው ሰራሽ ቀውስ ምክንያት ታዲያ በ5.5 ሚሊዮን የሚገመቱ ከጠቅላላው የደቡብ ሱዳን ህዝብ ወደ ግማሽ የሚጠጉ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ናይጄሪያ ላይ በተለይም በቦርኖ ክፍለ ሀገር ከመኖሪያቸው የተፈናቀሉት ሰዎች እስከ ሰኔ ወር ባለው ጊዜ ውስጥ ከባድ የምግብ እጥረት ይገጥማቸዋል። በቀላሉ በማይደረስባቸው አካባቢዎች ባለፈው ዓመት ረሃብ ሳይከሰት እንዳልቀረ የሚያሳዩ ምልክቶች ሳይኖሩ አልቀሩም ሲሉ ተጠባባቂው ምክትል ስራ አስኪያጅ ኒምስ አስገንዝበዋል። ዩናይትድ ስቴትስ ወደ 386 ሚሊዮን ዶላር የሚጠጋ ገንዘብ በቻድ ሐይቅ ተፋሰስ ክልል በቀውሱ ለተጎዱት ሰዎች ማቅረቧን ኒምስ ጠቁመዋል። የመን ላይ ከ17 ሚሊዮን በላይ የሚሆን ህዝብ የምግብ እጥረት ገጥሞታል። ከእነሱም 7 ሚሊዮኖቹ የአስቸኳይ ጊዜ ምግብ ረድኤት ያስፈልጋቸዋል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለየመን 432 ሚሊዮን ዶላር የሚሆን ገንዘብ ለሰብአዊ ረድኤት እንዳበረከተች ተጠባባቂው ስራ አስኪያጅ ኒምስ ገልጸዋል። ዩናይትድ ስቴትስ በደቡብ ሱዳን ረድኤት ለማቅረብ ረሃብ እስከሚገባበት ጊዜ ድረስ አልጠበቀችም። በተቻለ መጠን ብዙ ህይወት ለማትረፍ የምታደርገውን ጥረት ትቀጥላለች። ዩናይትድ ስቴትስ ዋናዋ የደቡብ ሱዳን ረድኤት አቅራቢ ሀገር ናት። የደቡብ ሱዳን እርስ በርስ ጦርነት ከአራት ዓመታት በፊት ታህሳስ ወር ላይ ከተጀመረበት ጊዜ አንስቶ ዩናይትድ ስቴትስ ከ2.1 ቢሊዮን ዶላር በላይ አበርክታለች። ዩናይትድ ስቴትስ ከሞራላዊ ግዴታ በመነሳትና በቀጥታም ተጠቃሚ በመሆኗ በዓለም ዙሪያ ሰብአዊ ረድኤት ማቅረቡን ትቀጥላለች ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የማጠቃለያ ዜና በአጫጭሩ ላሰማ። የአውሮፓ ህብረት ኢትዮጵያ ውስጥ ስላለው የሰብአዊ መብት አያያዝና የህዝብ አስተዳደር ጉዳዮች ከኢትዮጵያ መንግስት ጋር የሚሰራባቸውን ስልቶች አስመልክቶ በቅርቡ ተወያይቷል። በህብረቱ ልዩ ልዑክ ስታቭሮስ ላምብሪኒዲስ መሪነት አዲስ አበባ በቅርቡ የተካሄዱት ውይይቶች የህግ የበላይነት መከበር፣ የእስረኞች ይዞታና መንግስት ልማታዊ መንግስት በሚለው መርህ አቅጣጫ በዜጎች የምጣኔ ሀብት ተሳትፎና ተጠቃሚነት ላይ ያተኮረ ነው። ባለፉት 25 ዓመታት ዓለም አቀፉ የሰው ልጆች ብልጽግና ወይንም ልማት እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሳራ በስተደቡብ ያሉ የአፍሪካ ሀገሮች ግን እኩል ተጠቃሚ እንዳልነበሩ ዓመታዊው የሰው ልጅ ብልጽግና ወይንም ልማት ዘገባ አመልክቷል። የፈረንሳይና የስፓኝ ባለሥልጣናት የሶሪያዋ ፕሬዚዳንት በሽር አልአሳድ አጎት ብዙ ሚሊዮን ዶላር ስላላቸው ያ ገንዘብ እንዳይንቀሳቀስ ታግዷል
አሉ። የአቃቢ ሕግ እንደገለጠው ምናልባት ከግማሽ ቢሊዮን ዶላር የሚበልጠው ንብረት የሶሪያ መንግስት ነው ወይም ከመንግስት የተዘረፈ ነው ተብሏል። ሩሲያ በምታስተናግደው የብዙሃን አገሮች የሰላም ድርድር አልካፈለም ሲል የአፍጋኒስታኑ ታሊባን አስታወቀ። ሞስኮ ይህን ስብሰባ ያዘጋጀችው ግን ታሊባን ወደ ሰላምና ወደ እርቅ ድርድር እንዲመጣ ለመሳብ ወይም ለማሳመን እንደሆነ ተገልጧል። ዜናው አበቃ።
ክቡራንና ክቡራት ይቅርታ ክቡራትና ክቡራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም አብረውን ባዘጋጁ ባልደረቦቻችን ስም የምንሰናበተው አዲሱ አበበና
ቆንጂት ታዬ ነን። የመልካም ፋሲካ መልእክቶቻችሁን ለወዳጅ ዘመድ መላካችሁን አትዘንጉ። ስልክ ቁጥራችንን የከፈትነውን መስመር ተጠቀሙበት ለማለት ነው። አብራችሁን ስለቆያችሁም እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ሰላም፣
ደህና ደሩ።